የጋቢና ጉዟችን ከአሜሪካ ድምጽ ተጀምሯል። እንደምናመሻችሁ የዛሬ የካቲት 1 2011 ዓ.ም ተመረጥ ምሽት ያስተናዳናቸውን ዝግጅቶች ይዤ አብራራችሁ የማመሸው ጽዮን ግርማ ነኝ። አብራችሁን ቆዩ። በቦረና ዞን ሚኦ ወረዳ 5 ሰዎች መገደላቸውን ነዋሪዎች ተናገሩ። ከሟቾች ውስጥ 2ቱ ሙሽሮች ናቸው ተብሏል።
አሁን ቡራጋንዱ አቀንማ ተጀማን ዛሬ እንግዲህ ያቂታ ጀማን ትንጅ ዱዋዛ ሲሙን ታገኝ
ከሰርግ እየገባ በነበረበት ወቅት ነው የገደሉት እንጂ ሌላ ምንም ወንጀል የለበትም። በመጀመሪያ እኛ በስልክ ነው የተነገረን። ለሰርግ የወጡ ልጆች ተገለዋል ብለው ነገሩን። ደውለን ለማረጋገጥ ስንሞክር ስልካቸው አይሰራም ነበር። ደግሼ በሰርጉ ለመደሰት ሳስብ ወንድሜ እንዲህ ሕይወቱ ሲያልፍ በጣም ነው የማዝነው። እናቴም በጣም አዝናለች። መናገር አልችልም። አሁን
የሙሽራው ወንድም ናቸው። ዝርዝሩን በሙሉ ዘገባ እንመለስበታለን። ሌሎች ለምሽቱ ያሰናዳናቸው በርከት ያሉ ቅንብሮችም አሉን። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
በቦረና ዞን ሚኦ ወረዳ 5 ሰዎች በኢትዮጵያ መከላከያ ኃይል በተተኮሰ ጥይት መገደላቸውን ነዋሪዎች ተናገሩ። በተኩሱ ከሞቱት ውስጥ 2ቱ ሙሽሮች ናቸው ተብሏል። ሌሎች 2 ሰዎች ላይም መጠነኛ ጉዳት እንደደረሰባቸው ነዋሪዎችና የሕክምና ባለሙያዎች ገልጸዋል። ገልሞ ዳዊት ተጨማሪውን ከናይሮቢ አድርሶናል።
አንድ ስማቸው እንዲጠቀስ ያልፈለጉ የዲሎላ ከተማ ነዋሪ የተከሰተውን ሁኔታ እንዲህ አብራርተዋል።
በመጀመሪያ ሴቷን ሙሽራ ይዘው ወደ ልጁ ቤት በሞተር ቢስክሌት እየሄዱ ነበር። የመከላከያ ኃይልም እዚያው በከተማዋ ሰፍሮ ነበር። እንዲያቆሙ ሲነግሯቸው ልጆቹ ሞተር ቢስክሌቱን አላቆሙም። ከዚያ ተኮሱባቸው። ሙሽሮቹን ከሚዛቸው ጋር እዚያው ገደሏቸው። የሦስት ሰው ሕይወት እንዲህ ነው ያለፈው። በመቀጠልም በከተማ ውስጥ ይሄዱ በነበሩ ሰዎች ላይ ተኩሰው በአጠቃላይ የ5 ሰዎች ሕይወትን ቀጠፉ።
ከተገደሉት 5 ሰዎች በተጨማሪም ሌሎች 2 ሰዎች ጉዳት እንደደረሰባቸው እኚሁ ነዋሪ አክለው ገልጸዋል። ግድያውን ፈጽመዋል የተባሉት የመከላከያ አባላት ለተጎጂዎቹ ሰው እንዳይደርስላቸው ባያግዱ ኖሮ ሕይወታቸውን መታደግ ይቻል ነበር ብለዋል። የተገደሉት ሙሽሮች ቆጦላ ጀልዴሳና ሚስቱ ጭቁሊ ሲሆኑ አብራቸው የነበረው ሚዜ ከረዩ ቦሩ ጅሎ፣ ሌላኛው ሟች ጀልዴሳ ዋቆ ሲሆኑ 5ኛው ሰው እስካሁን ስሙ ያልታወቀ ሰው መሆኑን እኚሁ የዲሎላ ነዋሪ ተናግረዋል። ጃርሱ ጀልዴሳ የወንዱ ሙሽራ ቆጦላ ጀልዴሳ ወንድም ነው። ስለ ወንድሙ አሟሟት ሲናገር እንዲህ ይላል።
አሁን ፉዳ ጋልዱ አቀንማ ተጀማን ዛ ኒህ ያጊታ ጀማን ትንጅ ዱዋዛ ሲሙን ታጌል
ከሰርግ እየገባ በነበረበት ወቅት ነው የገደሉት እንጂ ሌላ ምንም ወንጀል የለበትም። በመጀመሪያ እኛ በስልክ ነው የተነገረን። ለሰርግ የወጡ ልጆች ተገለዋል ብለው ነገሩን። ደውለን ለማረጋገጥ ስንሞክር ስልካቸው አይሰራም ነበር። ደግሼ በሰርጉ ለመደሰት ሳስብ ወንድሜ እንዲህ ሕይወቱ ሲያልፍ በጣም ነው የማዝነው። እናቴም በጣም አዝናለች። መናገር አልችልም። አሁን
በተኩሱ የመቁሰል አደጋ የደረሰባቸው 2 ሰዎች ወደ ያቤሎ ሆስፒታል መላካቸውም ታውቋል። ነዋሪዎች በከተማዋ የነበሩ የመከላከያ አባላት ሙሽሮች ላይ ከተኮሱ በኋላ ተጎጂዎች እርዳታ እንዳያገኙ መከልከላቸውን ይናገራሉ። የሚኦ ወረዳ ጤና ጣቢያ የጤና ባለሙያ ዳዊት ጉርሞም ይህንኑ ነው የሚያረጋግጡት።
እውነት ነው። ለምሳሌ ሴቷ ልጅ እግሯ ላይ ነበር የተመታችው። በጊዜ ደርሳ ሕክምና ብታገኝ ኖሮ ሕይወቷን ማትረፍ እንችል ነበር። እነሱ ግን 2 ሰዓት አቆይተው ነው ያመጧቸው ከሞቱ በኋላ።
አቶ ሳር ጉቴ የሚዮ ወረዳ ኮሚኒኬሽን ቢሮ ኃላፊ ናቸው። ግድያው በእርግጥ መፈጸሙን ተናግረው የወረዳው አስተዳደር ስለ ግድያው የመከላከያ ኃይል አዛዦችን ማብራሪያ በመጠየቅ ላይ መሆኑን ገልጸዋል።
ማሊፍ ኩንታዋ ሰበቢ ነሚ ኩራቲፍ ማሊ ጅኒ ኦገንሲሳን ሌሮ ዱብኑ ኑቀራ ዱራንዩ አጀጂኑ ጉባዩኑ ትከናሜትኒ ነቀብዬ።
ይሄ ለምን ይሆናል ብለን በአካባቢው ያሉ የመከላከያ ኃይል ጠይቀን ነበር። የሰጡን መልስ እኛ ከላይ ትእዛዝ ተሰጥቶን ነው፣ የሀገር ደህንነት ለመጠበቅ ነው የመጣ ነው። በተለያየ ቦታ ህግ ለማስከበር ስንንቀሳቀስ በሞተር ቢስክሌት ጉዳት ያደርሱብናል። ይህንን እየተከታተልን በነበርንበት ወቅት እነኚህ ሰዎች መጥተው ገቡብን የሚል መልስ ይሰጣሉ። እነሱ የሚሉት እንግዲህ ይሄ ነው። በሞያሌ አካባቢ ያሉ የመከላከያ ኃይል አዛዦች መጥተው በማጣራት ላይ ናቸው።
አቶ ሳራው አክለው ግድያውን የፈጸሙ የመከላከያ ኃይል አባላት ማንነት እንዳልተገለጸ ተናግረዋል። የአካባቢው ነዋሪዎችም ግድያውን የፈጸሙ ለሕግ እስኪቀርቡ የሟቾቹን አስከሬን ከሚወረዳ ጤና ጣቢያ እንዳልወሰዱ አቶ ሳራው ገልጸዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
በኢትዮጵያ ምርጫ እስከሚካሄድ አሁን ያለው መንግስት ሀገር በሚገባ ማስተዳደር ስላልቻለ ብሔራዊ አንድነት መንግስት ይመስረት ሲል አረና ለሉዓላዊነትና ለዲሞክራሲ ጥሪ አቀረበ። የፓርቲው ማዕከላዊ ኮሚቴ ባለፈው ቅዳሜና እሁድ ባካሄደው ስብሰባ የአስተዳደር ወሰንና ማንነት ኮሚሽን ይህ ህገ መንግስታዊ ነው በማለት ተቃውሞታል። ፓርቲው ባካሄደው ስብሰባን አስመልክቶም መግለጫ አውጥቷል። ሙልጌታ ጽሃ ዝርዝራለሁ።
የአርና ለሉዓላዊነትና ዲሞክራሲ ማዕከላዊ ኮሚቴ የካቲት 2ና 3 2011 ዓ.ም ባካሄደው መደበኛ ስብሰባ ፓርቲው ባለፈው ዓመት የፈጸማቸው ስራዎችና ቀጣይ በድርጅቱ የሚሰሩ ስራዎች መገምገሙንና በኢትዮጵያ ወቅታዊ ሁኔታም መወያየቱ የፓርቲው የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ በሰጡት መግለጫ ተናግረዋል። በአገሪቷ የፖለቲካ እስረኞች መፈታት፣ ውጭ ሀገር የነበሩ ፓርቲዎችና ፖለቲከኞች ወደ አገር ቤት መመለስ እንዲሁም የተወሰነ የሚዲያ ነጻነት ለውጥ መጥቷል ያሉት አቶ አምዶም ይህ ለውጥ የመላ ኢትዮጵያውያን ትግል ውጤት ነው ብለዋል። በተለያዩ የሀገሪቱ ክፍሎች በተፈጠረ ግጭት የዜጎች መፈናቀል አሳሳቢ መሆኑም ተናግሯል።
በዚህ የመፈናቀል ሂደት ትግራይም 95,000 የሚያክል ህዝብ ከተለያዩ ኢትዮጵያ ክፍሎች ተፈናቅሎ ትግራይ ክልል ላይ መጥቷል። በዚህ ምክንያትም ከፍተኛ ማህበራዊ እና ኢኮኖሚያዊ ቀውስ እንደተፈጠረ ለማስተናገድም የትግራይ ክልል አቅም እንዳጣ ትኩረትም እንዳልሰጠው ስደተኞች ካምፕ ማቋቋም ነበረበት፣ እስካሁን አልሰራውም። መሰረታዊ ፍላጎቶች የሚባሉትም ማግኘት ነበረባቸው እነዚህ ተፈናቃዮች እስካሁን አላገኙም እና ከፍተኛ ችግር ላይ መሆናቸው የሚያሳይ ነው።
ከተለያዩ የኢትዮጵያ ክፍሎች ተፈናቅለው ወደ ትግራይ ለመጡ ዜጎች የክልሉ መንግስት በቂ እገዛ እያደረገላቸው አይደለም ያሉት አቶ አምዶም በዚህም ማህበራዊ ቀውስ እየተፈጠረ ነው ብለዋል። የፌዴራልና የክልል መንግስታት ለእነዚህ ወገኖች ካሳ ሊከፍላቸውና በዘላቂነት ሊያቋቁማቸው እንደሚገባ ማዕከላዊ ኮሚቴው ማሳሰቡም ተናግረዋል። በስብሰባው በክልሎች መካከል መንግስታት ለጦርነት እየተዘጋጁ መሆኑን ማሳያዎች አሉና በአስቸኳይ ሊያቆሙ እንደሚገባ ተወያይተናል ብለዋል።
በተለይ በአሁኑ በመላ ኢትዮጵያ ማለት ይቻላል አንድ እንደ ስራ እድል ተደርጎ እየተወሰደ ያለው ወታደርነት ምልመላ ነው። ይሄ በአማራ ክልል፣ በትግራይ ክልል በተለይ ተጣጥፎ ነው እየቀጠለ ያለው። በርካታ ጠበንጃ እየታጠቀ ነው። በሁለቱም ክልሎች የራሱ የሆነ አሉታዊ ተጽዕኖ እየፈጠረ ነው። ይሄ የፌዴራል መንግስትን ግምት ውስጥ አስገብቶ እንደ ድርጅት ኢህአዴግም ይሄ ጉዳይ ማቆም እንዳለበት፣ የከፋ ጉዳትን ሳያደርስ እርምት ማድረግ እንዳለበት
በቅርቡ በህዝብ ተወካዮች ምክር ቤት ጸድቆ የተቋቋመው የአስተዳደር ወሰንና ማንነት ኮሚሽን ህገ መንግስት የሚጥስ በመሆኑ ፓርቲው እንደሚቃወመው ገልጸዋል አቶ አምዶም። በዚህ ላይ ማብራሪያ የሰጡ የፓርቲው ስራ አስፈጻሚ ኮሚቴ አባል አቶ ኪዳነ አመነም ኮሚሽኑ በክልሎች መካከል ያለውን ፍጥጫውን የሚያባብስ እንጂ የሚፈታ አይደለም ብለዋል።
አሁን ያለው ህገ መንግስት እየተከበረ መቀጠል አለበት። እስከሚሻሻል ድረስ በህዝባዊ ውይይቶች እስከሚሻሻል ድረስ ህገ መንግስቱ ሳይሸራረፍ መከበር አለበት። እኛ ኢህአዴግ በህገ መንግስት ይምላል ይገዛታል እንጂ ላጸደቀው ህገ መንግስት ተገዥ አይደለም። ህገ መንግስቱ በዋናነት እያፈረሰ ያለው ኢህአዴግና አባል ፓርቲዎች ናቸው።
አረና በኢትዮጵያ ለተፈጠረው ችግር መነሻው ገዢው ፓርቲ ኢህአዴግና በውስጥ ያሉ አባል ድርጅቶች ናቸው ብሎ እንደሚያምን የገለጹት አቶ ኪዳንም ችግሩ አሁን ያለው መንግስት ሊፈታው አይችልም ብሎ ድርጅታቸው እንደሚያምን ተናግረው ለዚህም ብሔራዊ የአንድነት መንግስት እንዲመሰረት ፓርቲያቸው መጠየቁ ገልጸዋል።
ህዝባችን እየተሸበረ ያለው የኢትዮጵያ ሰላም እየታወከ ያለው በዋናነት በራሱ ኢትዮጵያን እያስተዳደርኩ ነው ከሚለው ኢህአዴግ ነው እና አረና መድረክ ይሄ ጉዳይ በጥልቅ ገምግሞታል። ጉዳይ ሲገመግም ፓርቲያችን ኢህአዴግ የኢትዮጵያ ህዝብ ሲጠይቀው እንደነበረው ወደ ዲሞክራሲ በትክክል ሊያሸጋግር ይችላል ወይ ብቻውን ብለን ስንጠይቅ ኢህአዴግ ብቻውን ኢትዮጵያን ወደ ዲሞክራሲ ሊያሸጋግር አይችልም። እኛ ስንጠይቃቸው የነበሩ ጥያቄዎች በአጠቃላይ ሰፊ ህዝብ ሲጠይቃቸው የነበሩ ጥያቄዎች ኢህአዴግ ለመፈጸምም ለመተግበርም ቁርጠኝነት ሳለው የሚልም አይተነዋል እና እንደ መድረክ እንደ አረና የያዝነው መፍትሄ የታየን አገሪቷን ወደ ተረጋጋ ሰላም ልትገባበት የምትችለው አቅጣጫ ብለን የገመገምነው ብሔራዊ የአንድነት መንግስት እንዲቋቋም ነው።
በአስተዳደርና ወሰን ማንነት ኮሚሽን አስመልክቶ በአሁን ጊዜ በክልሎች መካከለ የተፈጠረ ያለውን የወሰን አለመግባባት እንዲሁም የተነሱ ያሉ የማንነት ጥያቄዎች ጥናት በማካሄድ ኮሚሽኑ የመፍትሄ ሐሳብ የሚያቀርብ ነው በማለት አስፈላጊነቱ መንግስት እየገለጸ ይገኛል። በፓርላማ ከትግራይ ተወካዮች ተቃውሞዎች በአራት ድምጽ ተአቅቦ ባብላጫ ድምጽ መጽደቁና የትግራይ ምክር ቤትም ለዋጁ የተቃውሞ ውሳኔ ማሳለፉን ይታወሳል። ክልሎች የኢትዮጵያ አካባቢዎች ተፈናቅለው ወደ ትግራይ የመጡ ተፈናቃዮች ስለሚደረግላቸው ድጋፍ አስመልክቶ ለክልሉ የህዝብና መንግስት ግንኙነት ቢሮ ኃላፊ ወይዘሮ ሊያ ካሳ ጠይቀናቸዋል።
እስካሁን ባለው ሁኔታ ወደ 109,000 የሚያክል ተፈናቃይ እንዳለ ነው የሚታወቀው። ከነዚህ ውስጥ 78,000ዎቹ በተጨባጭ ድጋፍ የሚሹ አካላት ናቸው። እንዴት ማቋቋም እንችላለን? መኖሪያ ሊሆን ይችላል፣ የዕለት ዕለት እንጀራቸው የሚመሩበት ሁኔታ እንዲፈጠር የተለያዩ ስራዎች ሲሰራ ቆይተዋል። በዋናነት መጠቀስ ያለበት የሚመስለኝ ባለፈውም እንደ ክልል መንግስት እነዚህ በአግባቡ ማደራጀትና መፍትሄ መስጠት ስላለበት ገቢ ማሰባሰቢያ መድረክም ተዘጋጅቶ ነበረ። ይህንን እንደ ክልል መንግስትም ወደ 33 ሚሊየን ድጋፍ እንዲያደርግ የተለያዩ ልማት ተቋማት፣ ባለሀብቶች፣ ታዋቂ ሰዎች፣ ግለሰቦች የተለያዩ በዚህ ጉዳይ ድጋፍ እንዲያደርጉም የተለያየ ቅስቀሳ ስራዎችን ተሰርተዋል ማለት ነው።
ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም።
ሙልጌታን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። ሰው ሰራሽ የቤንዚን እጥረት በደሴ የትራንስፖርት እንቅስቃሴ ላይ አሉታዊ ተጽዕኖ እያሳደረ ነው ይለናል ዘጋቢያችን መስፍን አራጌ ከደሴ ባጠናቀረው ዘገባ። በተለይ የባሰ ሶስት እግር ተሽከርካሪ ባለንብረቶችና አሽከርካሪዎች ሆን ተብሎ የሚፈጠረው የቤንዚን እጥረት በስራችን ላይ በህይወታችን ላይ እክል እያስከተለብን ነው ብለዋል። ተጨማሪ አለው።
ከ300,000 ህዝብ በላይ ይኖርባታል ተብሎ በሚገመትባት ደሴ ከተማ አማራጭ የትራንስፖርት አገልግሎት በመስጠት ላይ የሚገኙት በተለምዶ ባጃጅ የሚባሉት ባለ 3 እግር ተሽከርካሪዎች የዕለት ነዳጅ ለማግኘት ቀናትን በሰልፍ ለመጠበቅ ግድ ያላቸው ነው። አሽከርካሪዎቹ አንድ ቀን ሰርተን ሁለት ቀናት በወረፋ እናሳልፋለን ይላሉ። እንደ ሀገር የተፈጠረውን እንደ ህዝብ ለመቀበል ዝግጁ ብንሆንም ግለሰቦች የግል ጥቅማቸውን ለማሟላት ሲሉ የሚያስከትሉትን እጥረት እናወግዛለን የሚል ቅሬታ ማስተጋባት ጀምረዋል። አስተያየታቸውን ለአሜሪካ ድምጽ የሰጡ አሽከርካሪዎች እንደሚሉት በህጋዊ መንገድ የገባው ነዳጅ በህገ ወጥ መልኩ በጀሪካንና በበርሜል ተላልፎ እየተሸጠ ነው። እጥረቱ አነስተኛ የነዳጅ ማጠራቀሚያ ከረጢት ሳልቫቲዮ ባላቸው ባጃጆች ላይ ደግሞ ተጽዕኖ የከፋ ነው። አቶ ጋሻው ካሳ፦
የመንግስት ችግር ሳይሆን ሰው ሰራሽ የሆነ ችግር ነው። አንድ በርሜል 1300 ብር ነው የሚቀዳው፣ ለቀጅ የሚከፈለው ለጀሪካን 75 ብር ይከፍላል። ስለዚህ በዛ ምክንያት ለባጃጅ ወይም ለተሽከርካሪ መስጠት አይፈልጉም ባለማዳዮች።
ከዚህ በተጨማሪ ነዳጅ ማደያዎች በተፈለገው ፍጥነት ቤንዚን ስለማያመጡ እጥረቱን አባብሰውታል ይላሉ።
ናፍታን ሁሉም ማደያ በተገቢ ሰዓት በራሳቸው ያመጣሉ፣ ግን ቤንዚንን የማያመጡበት ነገር ምንድን ነው? ተጠቃሚ ስለሆነ ነው። ከአንድ በርሜል እስከ 1500 ድረስ ያገኛሉ። ደሴ ላይ 7 ማደያ አለ። 7 ማደያዎች ግን በስልክ እየተነጋገሩ ነው የሚያመጡት ቤንዚኑ ማለት ነው። ዛሬ እኔ አንጥቻለሁ እከሌ አታምጣ ይባባሉ፣ ልውላ ይችላሉ።
ወጣቱን አሽከርካሪ ከድር ካሳውን ጨምሮ ብዙዎች ቤንዚን የሚያገኙት ከጥቁር ገበያ ነው። 19 ብር የሚሸጠውን ቤንዚን ከሶስት እጥፍ በላይ አውጥቶ በመግዛት በርካቶች እንደሚሉት ከመንግስትና ከግለሰቦች ተበድረው የገዟቸው ባጃጆች በነዳጅ ችግር ብድራቸውን መክፈል ተስኗቸዋል። ቤተሰቦቻቸውን ማስተዳደርም አቅቷቸዋል።
ቅጥረኛ ነኝ። ቅጥረኛ ሆኜ ግን ማደያ ላይ ቤንዚን በተገቢ ሁኔታ ማግኘት አልቻልኩም። ያም በስራዬም በቤተሰብም ላይ ጫና አድርጎብኛል።
ሊትር 60 ብር ነው የገዛ ነው በቀደም ለታ። ከሚገርም
ከማን ገዛ?
ከሚገርም ነጋዴው ከየት እንደሚያመጣው ብነግር ከማደያው ከራሳቸው ከማደያ ውስጥ ነው የሚያወጣው። እኛ የለም ነው የምንባለው።
እኔ አሁን ገቢ የማስገባው ለባለቤት ገቢ አለ። በዛ ላይ ለራስ የሚጠቀምባቸው መሰረታዊ ፍላጎች አሉ። ከዛ ሲያልፍ ደግሞ ሌላ ነገሮች ይኖራሉ። ያንን ነገር ግን ማድረግ አልቻልንም። አሁን ውጭ ላይ ቤንዚን በችርቻሮ ነው 50 ብር እየገዛን ለማህበረሰቡን እያገለግልን ያለ ነው። ያ ግን ለእኔ ምንም የሚጠቅመኝ ነገር የለም። ለባለቤቱ ገቢ አለ። የባለቤቱን ገቢ እንኳን መሸፈን አልቻልኩም። ከኪሴ ነው ካጠራቀምኩን ነገር ላይ ነው እየሰጠን ያለ ነው።
7 ሊትር ለሙላት በሁለተኛ ቀን ነው የምንሞላው። ብርድ ልብስ ጋቢያችን ለብሰን አድረን 4 ሰዓት 5 ሰዓት ይደርሰናል። ግማሽ ቀን እንሰራለን። በዚህ ምክንያት ቤተሰቦቻችን እንኳን ማስተዳደር አልቻልንም።
ምሽትን ተገን ተደርጎ ቤንዚን በበርሜልና በጀሪካን ወደ ምዕራብና ምስራቅ ወረዳዎች ሲጓጓዝ በተደጋጋሚ ለሚመለከተው አካል ጥቆማ ቢሰጥም ሰሚ ጆሮ ውሳኔ ሰጪ አካል አለመኖሩን ያብራራሉ።
ጸጥታ ዘርፍ ወደ አለቆቹ ነው የሚመራው። አለቆች ካላዘዘኛ ሊዝም የሚል ነገር አለ። እንደዚህ በአካል ማስይዘንም እንደዚህ ንግድና ኢንዱስትሪ 2 በርሜል ይፈቀድለታል። ከኋላ ዜሮን ጨምሮ
ጨምሮ አብዝቶ 20 በርሚል አርጎ የሚወስድ ነጋዴ አለ።
በከተማ አስተዳደሩ ንግድ ኢንዱስትሪና ገበያ ልማት መምሪያ ሸማቾች ጥበቃ ቡድን መሪ አቶ አማረ ጥበቡ ውስንነቶች ቢኖሩም ህገወጥ በተባሉ ማደያዎች ላይ እርምጃ መወሰዱን አስረድተዋል።
ስለት ባገኘንባቸው ማደያዎች ላይ እስከ ማሸግ እስከ ማስጠንቀቂያ የመስጠት ነገር ይሄርን ያለ ነው።
ቅሬታ አቅራቢዎቹ ግን እሸጋ የተደረገው ከረጅም ወራት በፊት ነው፣ እርምጃውም ተከታታይነት ስለሚጎድለው ወደ ህገወጥነት ለመመለስ አይቸገሩም ባይ ናቸው። አሁንም አሰራሩ ጉድለት እንዳለበት ሲናገሩ፣ በአንጻሩ ፍትሃዊ አገልግሎት ለመስጠት እየተሞከረ እንደሆነ አቶ አማረ ይናገራሉ።
ከሸማቾች ሁለት ባለሙያ፣ ከኢንስፔክሽን ሁለት ባለሙያ፣ አራት ባለሙያ ባሉት ሰባት ማደያዎች ተከፋፍለው ጠዋት እየቆጠሩ ማታ እያሸጉ እንዲሄዱ እና ቤንዚን በኩፖን እንዲሸጥ በተለይ እኛ ሳናውቀው በበርሚል እና በጀሪካን እንዳይሸጥ መመሪያም አስተላልፈናል፣ በውይይትም ተግባብተናል።
ማደያዎቹን እንዲቆጣጠሩ ከህዝብና ከመንግስት ኃላፊነት የተጣለባቸው ግለሰቦችም በጥቅም በመደለል የተጣለባቸውን ኃላፊነት አልተወጡም ለሚለው ወቀሳ አቶ አማረ ምላሽ አላቸው።
ሌሊት ይሸጣል፣ ከንግድ ባለሙያዎች ጋር ድርድር ያደርጋሉ፣ ከባለሀብቶች ጋር እንዲደረጋሉ፣ ጥቁር ገበያ ያለ ብለውናል። ይህንን ይዘን ውስጣችን መፈተሽ ነው።
የከተማዋ ከንቲባ ዶክተር መለስ መኮንን ደግሞ ይህን ይላሉ።
በቤንዚን ምክንያት አጠቃላይ አገር አቀፍ የሆነ ችግር አለ። አገር አቀፍ የሆነውን ችግር በትዕግስት ሁላችንም ጠብቀን በሂደት የሚስተካከል ነው የሚሆነው። ከዛ ውጭ ግን በጣም ትልቁ ችግር የሚሆነው ደግሞ በዚህ ሁኔታ የመጣውንም ቤንዚን በሰው ሰራሽ በሆነ ችግር ምክንያት እጥረቱ እንዲፈጠር የሚያባብሱ አካላት አሉ።
ከዚህ በኋላ የጸጥታ ኃይሉ የእዝ ሰንሰለቱን ሳይጠብቅ የተጣለበትን ህዝባዊ ኃላፊነት መወጣት እንዳለበት የከተማ አስተዳደሩ ፖሊስ መምሪያ ኃላፊ ኮማንደር ደረጃ አሰፋ አሳስበዋል።
የጸጥታ ኃይል ማንኛውንም ህገወጥ ድርጊት ቀድሞ የመከላከልና የመቆጣጠር ግዴታ አለበት፣ ኃላፊነት ተሰጥቶታል። ህብረተሰቡ ጥቆማ ሲሰጠው የተሰጠው ጥቆማ ሀሰት ወይስ እውነት ብሎ ህጋዊነትና ህገወጥነቱን አጣርቶ መፍትሄ የመስጠት ስልጣን አለው። አብዛኛውን ጊዜ የዚህ አይነት ስራ የሌላ ተቋማት ስራ አድርገው የሚቆጥሩት አካሎች በርካታ በመሆናቸው ከህብረተሰቡ ጋር ያሉት የጸጥታ ኃይሎች በየደረጃው በሁሉም ጣቢያዎች እና በመምሪያ ደረጃ ኦሪንቴሽን ተሰጥቷል። መግባባት ላይ ተደርሷል።
ስማቸው እንዲገለጽ ያልፈለጉ አንድ የነዳጅ ማደያ ሰራተኛ በበኩላቸው ስህተት ሊሰሩ የሚችሉ ማደያዎችን መውቀስ መልካም ቢሆንም ሁሉንም በአንድ ላይ መፈረጅ ግን አግባብ አይደለም ብለዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍንን ለዘገባው እናመሰግናለን። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እንለፍ። ወጣቶች ለሰላምና ልማት ያላቸው አስተዋጽኦ ላይ ያተኮረ ውይይት በነቀምቴ ከተማ ተካሂዷል። በውይይቱ ላይ ከተሳተፉት መካከል ለቪኦኤ አስተያየታቸውን የሰጡ ወጣቶች ዘላቂ ሰላም እንዲኖር ጥረት እንደሚያደርጉ፣ መንግስትም ወጣቱን ከማሸሽ አቅርቦ እንዲያወያይም ጥሪ ያቀርበዋል። ናኮር መልካ ዝርዝር አለው።
በወለጋ ዩኒቨርሲቲ በተዘጋጀው ውይይት ላይ ከ1500 በላይ የነቀምቴ ከተማ ወጣቶች ተሳትፈዋል። ውይይቱ እንዲካሄድ የታሰበው ከስድስት ወራት በፊት ቢሆንም በወቅታዊ ሁኔታ ምክንያት መስተጓጎሉን የገለጹት የዩኒቨርሲቲው የማህበረሰብ አገልግሎትና ምርምር ምክትል ፕሬዚዳንት ዶክተር በሻቱ ፈረደ ከወጣቱ ጋር ስለ ሰላም የመወያየት አስፈላጊነትን ገልጸዋል።
የዛሬው አጀንዳችን ወጣቶችን ማህበራዊ ሁኔታ ጋር አያይዘን ሰላም ብለን ነው የጀመርነው። ሰላም ለሁሉም መነሻ ነው። ራስን መሆን ተማሪ፣ ማንም ወጣት ራሱ መሆን እንዳለበት፣ አላማውን ማወቅ እንዳለበት፣ የትኛውም ነገር መጥቶ ካሰቡበት ካለሙበት መንገድ እንዳያስታቸው አቅጣጫ ማሳየት ነው ያሰብነው። በእርግጥ ወጣት ብቻ አይደለም እዚህ ጋር የተጠራው፣ ቤተሰብም አለ፣ የሀገር ሽማግሌዎችም አሉ፣ የሀገር ታዋቂ ሰዎችም አሉ። ስልጠና ብቻም አይደለም፣ እንወያይበት ጊዜም አለ። እነዚህም እንዲመክሯቸው ነው፣ ራሱን መሆን እንዳለበት እንዲያሳዩቸው ነው። ስለዚህ የራሴ አላማ መያዝ አለብህ፣ ልኖር ይገባል፣ ምን አጀንዳ ነው ይዘን የቀረብ ነው።
ምክትል ፕሬዚዳንቷ ወጣቱ አላማ ኖሮት ለራሱ ቤተሰቡና ለወገኑ እንዲሁም ለሀገሩ ባለበት የስራ ዘርፍ ሁሉ ጠንክሮ መስራትና ችግሮች ቢከሰቱ እንኳ የመወያየት ባህሉን በማዳበር ለአላማው መሳካት መታገል አለበት ብለዋል። በውይይቱ ላይ ጥናታዊ ጽሑፍ ያቀረቡት ረዳት ፕሮፌሰር ምህረቱ ሻንቆ ለሀገሪቱ ግንባታ ወጣቶች ከፍተኛ ሚና እንዳላቸው ጠቅሰው ለወጣቱ ተስፋን መፈንጠቅ፣ በሰላሙም ሆነ ልማቱ ተሳታፊ እንዲሆኑ መርዳት አስፈላጊ ነው ያሉት ረዳት ፕሮፌሰሩ ትልቁ ስራ የሚሉትንም እንዲያብራራሉ።
ነገጎ ከነረቶጀቹ ቀምነ ነገጎ ረቶጀቹ ነጂ ፖለቲካ ሜቲ ወጂ ቢያቲ ደገጎ ሚል ለማን አባተን ወርባች ዘልካ
በውጣቱ ላይ መስራት አለብን። በውጣቱ ላይ መስራት የፖለቲካ ስራ አይደለም፣ ያገር ጉዳይ ነው። በሁለት እግሩ የቆመ ወጣት ያስፈልገናል። ማናችንም ራሱን ያልቻለው ወጣት ለፖለቲካ ስራ መጠቀም የለብንም። መንግስት፣ የፖለቲካ ድርጅቶችም ሆኑ ሁላችንም ይህ ወጣት እንዴት ሀገሩን ሊጠቅም ይችላል በሚለው ጉዳይ ላይ መስራት ይኖርብናል። ወጣቱ መጀመሪያ የቤተሰቡን ውለታ መመለስ አለበት። ከዚያ ወደ ሀገርና ዓለም ያልፋል። ለራሱ የማያስብ አላማ የሌለው በእውቀት ያልተገነባ ወጣት ለማንም አይጠቅምም። ወጣቱ ራሱን እንዲችል የሚኖርበትን አላማ እንዲያውቅ ማድረግ አለብን። ተስፋ መቁረጥ የለብንም። ወጣቱ ጠፍቷል፣ ወጣቱ ስራ የለውም፣ ለሱስ ተጋለጠ ብለን ከማውራት ከዛ ነገር የምናላቅቅበት ሁኔታ ላይ መስራት ይኖርብናል።
ገሩ ዴቪሱድ አፎጀተሙ ቀባ
ወጣት ዳንኤል ኪኔ ሰላምን በማስፈን ረገድ ከእርሱ የሚጠበቀውን ሚና ካብራራ በኋላ ከሌሎች ወጣቶች ጋር ስለ ጉዳዩ ለመምከር ፍላጎት እንዳለው ገልጿል።
ለነገ ተሳትፏችን ተምረን ጥሩ ቦታ ደርሰን እንደገና ደግሞ ለሀገሪቷ ጠንቅ እንዳንሆን ጥሩ ጥሩ ፍሬዎችን ተገንዝቤያቸዋለሁ። ከእኛ የሰማነው ላልሰሙት ጓደኞቻችንን እንዲሁም እየጠፉ ያሉት ጓደኞቻችንን ከመንገድ ላይ ለመመለስ የሚያስችለውን ትምህርት ነው ዛሬ ያገኘናቸው። በአብዛኞቻችን ወጣቶች ቄሮን እንባላለን። በእንዲህ አይነት ነገር ላይ መንገድ እየዘጋን ነበረ። ተጎጂው እኛ መሆናችንን አውቄ ከዚህ ትምህርት ትልቅ ትምህርት ወስጄ ነገ መንገድ የሚዘጉ ጓደኞቼን፣ አልባሌ ቦታ የሚቆሙ ጓደኞቼን ለመመለስ እፈልጋለሁ።
ወጣት አማኑኤል ግርማም በበኩሉ ስለ ሰላም አስፈላጊነት ገልጾ ለመንግስት መልእክት አስተላልፏል።
ሰላም ከሌለ እርግጥ የለም። ሰላም ሲኖር እንተምረን ሰርተን የምንገባው። ሰላም ከሌለ መስራትም መማርም አይቻልም።
ስለዚህ እንደ ወጣት ያንተ ሚና ምንድን ነው? ሰላም እንዲመጣ በማድረግ
የኔ ሚና ሰላም እንዲመጣ ስለ ሰላም ማውራት አለብን። እኛ ሁላችንም ቀሮ ነን አይደለም? መንገድ እየዘጋን ነበር። ከዚህ በፊት ያመጣነው ለውጥ የለም። እኛ ነው የተጎዳ ነው። ከዚህ በኋላ ሰላም ማምጣት አለብን፣ ሰላም ማምጣት አለብን ምናምን ብዬ የምናክረው ነው። መንግስት ከኛ ጋር ብመካከር ከኛ የሚያገኘው ነገር አለ። ስለዚህ ሰላም ልናመጣ እንችላለን። ከመንግስት ጋር ሆነም መንግስት በሩቆ ነው ወጣቱን ከምሸሽ ቀርቦ ወጣቱን መወያየት አለበት። መምሮኔ
ለአሜሪካ ድምፅ ናኮር መልካ ከነቀምቴ።
ናኮርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። ነጻ የአፍሪካ የንግድ ቀጠና መፈጠር የሀገሪቱን እድገት ከመሰረቱ ይለውጠዋል ተባለ። የተለያዩ የዩናይትድ ስቴትስ የመዋለ ንዋይ ተቋማት ከአፍሪካ አህጉር ጋር ለመስራት ያላቸውን ፍላጎቶች እየገለጹ ነው። መለስካቸው አመሀ ዝርዝር አለው።
32ኛው የአፍሪካ ህብረት የመሪዎች መደበኛ ጉባኤ ውሳኔ ከሰጠባቸው አያሌ ጉዳዮች መካከል የአህጉሪቱን ኢኮኖሚያዊ እድገት እንደሚያፋጥነው በሚነገርለት ነጻ የንግድ ቀጠናን የተመለከተ ነው። ይኸው የመሪዎች የመደበኛ ጉባኤ እንደወሰነው ከሆነ የህግና ፍትህ ልዩ ኮሚቴ የአፍሪካ አህጉራዊ ነጻ ገበያ ቀጠና የሚያቋቁመውን ሰነድ የዛሬ 3 ዓመት ለሚሰበሰበው የአፍሪካ መሪዎች ጉባኤ እንዲያቀርብ በእቅድ ተይዟል። ይህ የአፍሪካ ህብረት የመሪዎች መደበኛ ጉባኤ በተከናወነበት ወቅት በጎንም የተለያዩ ስብሰባዎች ሲካሄዱ ቆይተዋል። ከእነዚህም አንዱ የዩኤስ አፍሪካ የንግድና መዋለ ንዋይ መድረክ ነበረ። መድረኩ የአፍሪካን አህጉራዊ ነጻ ገበያ ቀጠና ውጥን የተመለከተው አዎንታዊ በሆነ መልኩ ነበረ። በአፍሪካ ህብረት የዩናይትድ ስቴትስ አምባሳደር ሜሪ ቤትስ ሌናርድ የነጻ ገበያው ቀጠና ለአህጉሪቱም ሆነ ለማንኛውም ተናጋጅ ወገን የሚሰጠውን ጠቀሜታ ለጋዜጠኞች አብራርተዋል።
The fundamental story there is that as you move towards regional economic
ዋናው ቁም ነገር አካባቢያዊ ወደ ሆነ የኢኮኖሚ ውህደት በቀረብን መጠን አህጉር አቀፍ የሆነ የነጻ ገበያ ቀጠና በተፈጠረ መጠን ዩናይትድ ስቴትስ ከአፍሪካ ጋር የምትናገድበት ዘዴና ብልሃት ቀላልና ግልጽ እየሆነ ይሄዳል። የ54 ሀገሮችን ወይም የብዙ አካባቢያዊ የንግድ ቀጠናዎችን ንግድ ህግጋትና ደንቦች እየመረመሩ በንግድ ለመሳተፍ ከመሞከር ይልቅ ለአሜሪካ መዋለ ንዋይ አፍሳሾች የሚቀለው ለአንድ አህጉራዊ ገበያ ህግጋትና ደንቦች መገዛት ነው።
በዩኤስ አፍሪካ የንግድና መዋለ ንዋይ ፎረም ብዙ የአፍሪካና የዩናይትድ ስቴትስ ኦፍ አሜሪካ የግሉ ኢኮኖሚ ዘርፍ ተዋንያን መሪዎችና የመንግስት ባለስልጣናትም ተካፍለዋል። በዩኤስ አሜሪካ በኩል ከተገኙት አንዱ የኦቨርሲስ ፕራይቬት ኢንቨስትመንት ኮርፖሬሽን የአፍሪካ ዋና ዲሬክተር ወርቁ ጋቾ ናቸው። ወርቁ ጋቾ ድርጅታቸው በኢትዮጵያም ሆነ በመላው አፍሪካ ሀገር ምን ለመስራት እንደሚፈልግ ግልጽ አድርገዋል።
We are here actively looking for projects, looking for deals in Ethiopia and
እዚህ የምንገኘው በኢትዮጵያም ሆነ በመላ አፍሪካ የምጣኔ ሀብት ብልጽግናንና ስራን ሊፈጥሩ የሚችሉ ፕሮጀክቶችን ለመቃኘትና ለመደገፍ ነው። ፕሮጀክት አፍሪካ ኢኒሼቲቭ የሚባል መርሃ ግብር ከፍተናል። በዚህ ውጥናችን በሶስት ዘርፎች ላይ እናተኩራለን። በሀብት አያያዝና አጠቃቀም የመረጃ ቴክኖሎጂ መስክ እሴት በመጨመር በአጋዥ አቅርቦቶችና አገልግሎቶች ወይም ሎጂስቲክስ እንዲሁም በማመላለሻና ማጓጓዣ ዘርፎች ነው። በእነዚህ ዘርፎች ላይ የምናተኩርበት ምክንያት ለምጣኔ ሀብት እድገት ከዋነኛ እንቅፋቶች መካከል መሆናቸውን ለይተን ስላወቅን ነው።
ሚሊኒየም ቻሌንጅ ኮርፖሬሽን የተሰኘው ድርጅትም ሌላው የዩኤስ አሜሪካ መንግስት የግሉን ኢኮኖሚ ዘርፍ በመዋለ ንዋይ ለመደገፍ ያቋቋመው ድርጅት ነው። የዚህ ድርጅት ምክትል ፕሬዚዳንት ኬይ ኪም አዲስ አበባ በተዘጋጀው መድረክ ለምን እንደተገኙ ዘርዘር አድርገው አስረድተዋል። በተለይ ደግሞ ድርጅታቸው አዲስ ከመመስረተው የአጉሪቱ ነጻ የንግድ ቀጠና ጋር ሊሰራ የሚችለው ስራ ሰፊ እንደሆነ ተቆመዋል።
I'd also like to note that recently our Congress has passed legislation.
በቅርቡ ኮንግረሳችን ባወጣው ህግ ሚሊኒየም ቻሌንጅ ኮርፖሬሽን አካባቢያዊ ውህደትን አካባቢያዊ ንግድን ከመያቀላጥፉ መርሃ ግብሮች ጋር ስምምነትን እንዲፈጥርና እንዲዋዋል ማዘዙን ለማስተዋወስ ፈልጋለሁ። ለኔ እንደሚመስለኝ አፍሪካ በንግድና በመጣኔ ሀብት ያላትን እምቅ ጉልበት በተለይ በአህጉራዊው የነጻ ገበያ ቀጠና ማካይነት እውን በማድረግ ለሚሊኒየም ቻሌንጅ ኮርፖሬሽን ድጋፍ የተመቸ ጊዜ ነው።
በዚህ መድረክ ላይ ከተገኙት የኢትዮጵያ መንግስት ከፍተኛ ባለስልጣናት መካከል በቅርቡ በዩናይትድ ስቴትስ ኦፍ አሜሪካ የኢትዮጵያ አምባሳደር ሆነው የተሾሙት አቶ ፍጹም አረጋ አንዱ ነበሩ። አምባሳደሩ ለቪኦኤ በሰጡት አጭር ቃለ ምልልስ ካነሱት አንዱ ጉዳይ አሜሪካ ከአፍሪካ ጋር የነበራትን የኢኮኖሚ ግንኙነት የቃኘ ነው።
አሜሪካ በአጠቃላይ በአፍሪካ ላይ የነበራት ፖሊሲ ሌሎች የኤዥያ ሀገሮች ከሚከተሉት በጣም የተለየ እንደሆነ እናውቃለን። በቅርብ ጊዜ ይህንን ፖሊሲ ለመለወጥ እየሰሩ እንደሆነ በዚሁ አጋጣሚ ዛሬ እዚህ የምንገኝበት እንኳን መድረክ ኮርፖሬት ካውንስል ኦን አፍሪካ ከአፍሪካ ህብረት ጎን ለጎን እንዴት አድርገን አሁን በቅርብ ደግሞ ዛሬውኑ ትላንት ከትላንት ወዲያ በአፍሪካ ህብረት መሪዎች ጉባኤ ላይ ሲመከርበት የነበረውን የአፍሪካን አንድ ገበያ የመፍጠር ታሪፉን ምኑን የማንሳት እርምጃ ጋር ተያይዞ ምን አይነት እድል ሊመጣ ይችላል የሚል ከአሜሪካ የመጡ የፖሊሲ አውጪዎችም ባለሀብቶችም እንዲሁም ከአፍሪካ የተገኙ ከፍተኛ የፖሊሲ አውጪዎችና ባለሀብቶች ጋር ምክክር እየተደረገ ነው በተለያዩ ርዕሶች ላይና ይሄ የሚያሳየው ቀደም ሲልም የአሜሪካ መንግስት በአፍሪካ ላይ የተለየ አደረጃጀት ይዞ ገንዘብ ጭምር መድቦ ፕሮግራም ቀርጾ በአዲስ አቅም እየመጣ መሆኑ ይሄም ሌላው ማሳያ ነው። ስለዚህ ወደንም ጠላንም የዚህ ክፍለ ዘመን እድገት የሚገኘው ከአፍሪካ ነው። ሌላው ክፍለ ዓለም ሌላው አህጉር ለምቶ የጨረሰ ስለሆነ እንደገና ደግሞ ኤጂንግ ፖፑሌሽን ስላለ ይህን በድፍረት ነው የምናገረው አፍሪካ ቀጣይ የእድገት ምንጭ ነች።
ይህን የዩኤስ አፍሪካ የንግድና ኢንቨስትመንት መድረክ ያዘጋጁት አፍሪካ ህብረት ኮርፖሬት ካውንስል ኦን አፍሪካ እና በአፍሪካ ህብረት የዩናይትድ ስቴትስ ሚስዮን ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በነገው ምሽት እንገናኝ። በቴክኒክ ፕሮግራማችን ያቀናበረልን ሞክቢል ያብረው ነበር። አብሬያችሁ ያመሸሁት ደግሞ ጽዮን ግርማ ነኝ። ደህና ደሩ።